ጸረ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ጸረ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤናስጥልኝ እንደምን አመሻችሁ ቋንቋችን ዛሬ ረቡዕ የካቲት 15 ቀን 2015 ዓመተ ምህረት ነው። ጸረ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ረቡዕ የካቲት 15 ቀን 1177 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል እስከ መቼ?
ዲያብሎስ ምን ቢጨመት ባህታዊ አይሆንም በሚል ርዕስ የቀረበው የዕለቱ የፍኖተ ዴሞክራሲ ካተታ ከዜናው በመከተል ይቀርባል። በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለሳን ዴሞክራሲያ የ2006 ዓመተ ምህረት እትም ጽንፈኝነትን ተከላክለን አንድነታችንን እንገንባ በሚል የቀረበውን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
ለኢትዮጵያ ኦርቶዶክስ ተዋህዶ መሪዎች በሃይማኖታቸው ምክንያት ግፍና በደል ለደረሰባቸው ክርስቲያኖች መድረስ እንዲችሉ ተጠየቀ። በሃይማኖታቸው በአገዛዙ የታሰሩት በሙሉ እንዲለቀቁ ማድረግ፣ በዚህ በኩል በብፁዕ አቡነ አብርሃምና ብፁዕ አቡነ ጴጥሮስ ይመለከታቸዋል የተባሉ አካላትን ቢሮ እያንኳኩ ውለው ማደራቸው ቢነገርም ብዙ የሚቀር ነገር አለ። ቅዱስ ሲኖዶሱ ባወጀው አዋጅ ተቆር በመልበሳቸው ምክንያት ስንቶች ታሰሩ መረጃው አለ ወይ? አዋሽ 40 እና ሸዋሮቢት የሄደው እስረኛ ቁጥርስ ምን ያህል ነው የሚለውን መመለስ እንደሚገባቸውም ተነግሯል። ተቆር በመልበሳቸው ብቻ ከስራ ገበታቸው የተፈናቀሉትስ በስም ዝርዝር ይታወቃል ወይ? አሰራርስ ተዘርግቷል ወይ የሚል ጥያቄም እየተነሳ ነው። በያጥበው በዚህ ምክንያት በአክራሪ የዋህብይ እስላምና የእንቲ ባለስልጣናት የታሰሩ የተሰወሩ ከስራ የተፈናቀሉ የተወገዱ የታገዱ በሙሉ የሚመዘገቡበት አሰራር መዘርጋት አለበት ተብሏል። የቆሰሉ በሞት የተለዩ ይመዘገቡ፣ ከዚያ ወደ ማዕከል ዝርዝራቸው ይምጣ። በዚያ ደረጃ መሰረት ቤተክርስቲያኗ የሞቱትን ሙሉ ካሳ መክፈል አለባት፣ አካላቸው የጎደሉትንም በዛው ልክ ተብሏል። ከስራቸው ተፈናቀሉ የቆሰሉ የሞቱ ኦርቶዶክሶች አንድ ኮሚቴ ተቋቁሞ መጀመሪያ በያጥሎ ቢመዘገቡ የተሰበም ሄዶ የሚያስመዘግብበት አሰራር ቢፈጠር፣ ከዚያ ስም ዝርዝራቸው ወደ ማዕከል ቢመጣ ምዕመኑም በግልጽ ቢያውቃቸው ቅድስት ቤተክርስቲያንም ሙሉ ካሳ ክሳ እነዚህ ምዕመናን ወደ ነበረ ግብራቸው እንዲመለሱና የተስተጓጎሎ በሙሉ እንዲስተካከል መደረግ ቢችልና ሲኖዶስም በቀደሙ ትግሉ ልክ አገዛዙን እስከ ማውገዝ የሚደርስበት ድል ቢፈጠር የሚል አስተያየትም ተሰንዝሯል። አጀንዳችን እነምረታብን ማስፈታት ብቻ አይደለም፣ እስረኞቻችንም እነምረታብ ብቻ አይደሉም የተባለ ሲሆን እንደ አውሬ እየተደበደቡ ወደ አዋሽ 40 ወታደራዊ ካምፕና ወደ ሸዋሮቢት በረሃ የተጋዙ በርካታ ወንድሞችም አሉ። አሁን እየተጠየቀ ያለው በረሃ ተወስደው የጽንፈኛ ኦሮሞና የደቡብ የአብይ እስላሞችና የጴንጤ ፖሊሶች ለመውጫ ስለሆኑት ነው። በፓስተር ዮናታንና እዩ ጽፋ ተሰባኪ በጴንጤና በአብይ እስላም የሥራና ሰዎች ጥጋብ ከሥራ የተባረሩ ምስኪን ባለ ክርስቲያኖች ጉዳይም በአስቸኳይ መፍትሄ ማግኘት አለበት። ጽንፈኛ ብሔርተኛ ኦሮሞዎች ጊዜ ሰጠን ብለው ጥሬ ዘረኝነታቸውን ባናታችን ላይ የሚቀረሹት ነገር በጊዜ በቃ ሊባል ይገባል። ጉረሮ ለጉረሮ ተናንቆ መብትን ማስከበርም ከወዲሁ መጀመር አለበት። ፈርተንም አከብረንም ሸሽተንም እነሱ እንደው አናታቸው ላይ እንውጣ ማለታቸውን አይተውም እናም ሐሞተ መራራ ቆስታራ ሆኖ መብትን ማስከበር የግድ መለመድ አለበት የሚል አስተያየትም ተሰንዝሯል። የኦሬድ በልጽግና የሚያስበውን በማናለብኝነት በግልጽ እየተናገረ ነው። የኦዲየድ ብልጽግና በቅጥረኛው ጋር በኩል ዛሬ ግልጽ መልእክትም ማስተላለፉ የሚታወስ ነው። የኦዲየድ ጠባቦች አጀንዳ የሚያስቀምጡባቸው ሚዲያዎች መካከል ዘረኛዋ አንደኛዋ በኤልቲቪ የተለይም ታፈሰ የሚታዘጋጀው ፕሮግራም ነበር። ድሮ ባለሜንጮ ጀዋር ከዛም ሌንጮ አሁን ደግሞ ደረጀ እያለ ያለማንም ከልካይ ሊሞግቱ ሳይሆን የቡድን አጀንዳ ሊያስቀምጡ ይመላለሳሉ። ሰሞኑን በቤተ ክርስቲያን ጉዳይ የኦሮሞ ብልጽግናን ፍሬ ሐሳብ ተሰጥቶበት መግለጫ ከመስጠታቸው በፊት ይፈጽሙ ነበር። ኮሎኔሉ መንግስት ጣልቃ መግባት የለበትም ብሎ ከማሾፉ በፊት ሐሳቡን በቅጥረኛው በኩል ጽፎታል። ዛሬ ደግሞ ኦዴድ በቅጥረኛው በኩል ለአማራ ያላቸውን ጥላቻ እቅዳቸውን ለአማራ ያላቸውን ንቀት በግልጽ እየገለጹ ነው። ይህም እኛ ያልፈቀድንለት ስልጣን ላይ መቆየት አይችልም አሳመንንም ባይል ተጠቀምንም 80% ድምጽ አለን ምንም አታመጡም በማለት ሲዝቱ ተደምጠዋል። የኦሮሞ ብልጽግና ምንም ሳይሸፋፈን እኔ ካልፈቀድኩ በስተቀር ምንም መስራት አይቻልም ብሏል። ወያኔ ያደረገው እንደነበር የኦዴድ ብልጽግናም የሌለውን እጅና ድምጽ የሚቆጣጠር እንደሆነ ነው የሚያስበው የሚሰራውም በዛው ልክ ነው። ሙሉ መልእክቱ ያሰተ ተረክት ነው የባለፈውን ለውጥ እነሱ እንዳመጡት ያስባሉ። ይሄን ደግሞ ለውጥ ብለው ከተናገሩ እጅግ በጣም አስቀያሚ ታሪክ እየሰሩ እንደሆነ ሊያውቁት ይገባል። አናታው ግን በአንድ ወቅት ራሳቸው መክረውበታል። ኦነግን ያዋቀሩት በዚህ ምክንያት ሲሆን ኦሮሞ ከሁለት አመት በላይ ሰልፍ ተወጥቶ ያልመጣውን ጫና ሐምሌ 5 እና ከዛ በኋላ በተለያየ ሀገሪቱ አካባቢዎች ሰልፍ ተደርጎ ይህ ለውጥ መሳይ ነውጥ ቢመጣም እንኳን ከወያኔ የባሰ መራራ ሆኗል። ከሰላማዊ ትግል በላይ መሳሪያ ለውጥ ያመጣል ብሎ ያማራውን ትግል መሳሪያ አድርገው ኦነግን መስርተው በጓዳ እንዳስቀመጡትም በግልጽ ታይቷል። የላኛው አዲስ አበባ የራሳቸው ያስመሰሉበት ያማራ ከተማ ባህር ዳር እንደሆነ ሁሉ የኦሮሞ ከተማ ደግሞ አዲስ አበባ ለማስመሰል እንቅልፍ ብሎ ነገር አያውቁም። የሚናገሩት የሆነውን ሳይሆን የሚያስቡትን ሲሆን እቅዳቸውና ፍላጎታቸው በግልጽ የተነከረ ፖለቲካ ላይ እንኳን ያልተመሰረተ ሲሆን ሌላው በግልጽ የነገሩን ችግር ከተፈጠረ ኦሮሞ ውስጥ ያለው ያማራ ኃይል እንደሚጨፈጨፍም መልእክት ያስተላልፉ ነው። በዚህ ማስፈራሪያ ከአሁን ቀደምም ያን ሁሉ ውድመት የመሩት ራሳቸው እንደሆነ አምነዋል። ሰሞኑን ኦሮሞ ውስጥ ኢንቨስትመንት ያላቸውን የአማራ ባለሀብቶች የመፈንቅለ መንግስት ተባባሪ አድርገው በሐሰት ፈርጀው ሀብታቸው እንዲዘረፍ ተደርጓል። በሚገርም ሁኔታ ከአራት ወር በፊት ጽንፈኞቹ የኦነግ ብሔርተኞች የእነዚሁን ባለሀብቶች ስም ዝርዝር ሀብት ምርቶቻቸውን ህዝብ እንዳይገዛ ሙሉ በሙሉ ሲቀሰቅሱ ነበር። በዚህ መልእክታቸው ባለፈው የአማራን ንብረት ያወደሙት ራሳቸው እንደሆኑ በሚቀጥለውም እቅድ እንደያዙ ነግረዋል። ማውደም መግደል ማፈናቀል መንጠቅ ስልጣን ላይ ያለ አካል ማስፈራሪያ ሆኖ ቀጥሏል። አሁን እንደ ድርጅት ብቻ ሳይሆን እንደ ህዝብ አማራን እናጠቃለን ብለው በግልጽ መስተዋል። ባሳለፍናቸው 4 እና 5 አመታት የኦዴድ ብልጽግና የራሱ መዋቅር ተጠቅሞ እንዳመጸኛ ድንጋይ ኮልኩሎ መንገድ ዘግቷል። ከሚሴ ላይ ወንጀል የሰራና ባለፈው ከወያኔ ጋር ኦነግን ወክሎ ፊርማ ያስቀመጠው ወንጀለኛ ደብረ ብርሃን ላይ ሲታሰር የኦዴድ መዋቅር ከአማራ ወደ አዲስ አበባ የሚወስደው መንገድ ዘግቷል። በቅርብ ጊዜያት ለአስቸኳይ ህክምና ወደ አዲስ አበባ የሄዱ እንዲመለሱ ተደርገዋል። ከሳምንት በፊት ቀሳውስትን ሳይቀር በጥፊ የመቱ ኦዴዶች ተረኝነታቸውን አስመስክረዋል። እነዚህን መንገደኞች የመለሱበት በዚህ የሐሰት ውንጀላ መሰረት በአገዛዙ መዋቅር ትዕዛዝ እየተሰጣቸው እንደሆነም ታውቋል። ከአማራ ወደ አዲስ አበባ መግባትን ወንጀል ከማድረጋቸው በተጨማሪ በአዲስ አበባ ዙሪያ እየፈጸሙ ያለው ማፈናቀልም ከተመሳሳይ ጥላቻ ፍረጃ የመጣ ነው። ኦነጉ ሽመልስ ሸገር ላይ ጥሩ ስራ እየሰራ ነው ተብሎ በቀጥረኞቹ የተነገረለት ሰሞኑን የአማራ የጉራጌና የጋሞ እናቶችና ህጻናት በተኙበት ቤት በማፍረሱ ነው። ከሳምንት በፊት የኦሬድ ብልጽግና ካድሬዎች አማራ ወደ ስልጣን ሊመጣ ስለሆነ ኮሎኔሉን ከባለ ምንጫዎቹ ጃር እና ተከታይ ኦነጎች ጋር እናስታርቅ ማለታቸው ተገልጿል። በሚገርም ሁኔታ 2007 ዓመተ ምህረት ምርጫ ላይ ሰርቤት የነበረ የጌታቸው አሰፋ መከተል ወያኔ ውስጥ ችግር መፈጠሩ ሰምቶ የናንተን መከፋፈል ተጠቅሞ አማራ ወደ ስልጣን ይመጣል ብሎ በጠያቂዎቹ መልእክት ማስተላለፉ መነጋገሪያ ሆኖ ነበር። ወያኔ የኦሬል ብልጽግናም አማራ ስልጣን ላይ መውጣት የለበትም ብለው በጽኑ ያምናሉ። ችግር የተፈጠረ በመሰላቸው ወይንም ራሳቸው ችግር ፈጥረው ማስፈራሪያቸው አማራ ስልጣን ይይዛል የሚል ነው። በእነሱ አስተሳሰብ አማራ ወደ ስልጣን የመምጣት መብት የለውም፣ በህገ መንግስቱም አልተካተተም፣ ህዝቡም ስልጣን የመያዝ ሞራልም ፍቃድም አላገኘም። በቦረና ዞን የተራዘመው ድርቅ የአርሶ አደሮችን በሚሊዮኖች የሚቆጠሩ የቀንድና የጋማ ከብቶቻቸውን በመግደል አስከፊነቱን የቀጠለ ሲሆን የሰዎችም ህይወት በድርቁ ሳቢያ እያለፈ ነው። እንደነዋሪዎቹ ገለጻ በድርቁ ሰው የከፋ ችግር ውስጥ ነው ያለው። ያላቸው ከብቶች በግና ፍየል እንኳን ሳይቀር አልቀዋል። ጠብ ያለ ዝናብ ባለመኖሩ የሚወጣ እህል የለም ሲሉም አማረዋል። ነገር ግን ይሁሉ ችግርና መከራ ሲፈራረቅባቸው ምንም አይነት ጥያቄ ቢያቀርቡም እንኳን አገዛዙ ችግራቸውን ተረድቶ መፍትሄ ለመስጠት ዝግጁ አይደለም። ከዚህ ባለፈ ደግሞ ፈቃደኝነቱም አደጋ ላይ ወድቋል። ይህ ህዝብ አገዛዙ ጀርባውን ሰጥቶናል፣ እኛን የሚያድንበት ወይም ደግሞ የዕለት ደራሽ ምግብ የሚያደርስበት አቅሙም ፍላጎቱም ስለሌለው እባካችሁ ኢትዮጵያውያን የምትችሉ በነፍሳችን ድረሱ የሚል መልእክት ማስተላልፈዋል። የሚሸጥ ከብት በሙሉ ድርቅ አልቋል። አሁን ሰው በችግሩ በህይወት እስከ ማለፍ ደርሷል። የሚቀመስ በመጥፋቱ በዚህ ዓመት ብቻ በሰሞኑ አራት ሰው የሚደርስ ታጎሳቁለው እንዲሞት ተደርጓል። በደቡብ ኢትዮጵያ በተለያዩ አካባቢዎች በቦረና ዞንና ሶማሌ አካባቢ ደቡባዊ ክልሎች ድርቁ የከፋ መሆኑን ለማወቅ ችለናል። የዕለቱ ዜና በዚያ በቃ። አብራ
የረቡ የካቲት 15 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ዲያብሎስ ምን ቢጨምት ባህታዊ አይሆንም። ትምህርት ካስፈለገ የሚካሄደው የኮሎኔሉና አውሬ ጭፍሮቹ ጸረ ህዝብ ጸረ ተዋህዶ ጸያፍ ዘመቻ በአያሌው ትምህርታዊ ሆኖ ይገኛል። እያደረግን ያለው ለረጅም ጊዜ ስናስብበት የቆየነውን ነው ሲል አንዳቸው እንደተናገረው ድርጊታቸው ስህተት ወይም አዳልጧቸው ሳይሆን ይሁነን ብለው እየፈጸሙት ያለ ነው። ከቡራዩ ግድያ እስከ ሻሸመኔ ኦርቶዶክሶችን መፍጀትና የሸገር ምፍረት አቧልት ድረስ ታስቦበት ተወስኖ የተደረገ ነው። ይህ ወንጀል ደግሞ አላዛዣቸው ኮሎኔል ፈቃድ ከቶም በተግባር የዋለ አይደለም። ለነገሩ ኦርቶዶክስ ሃይማኖት ላይ ራሱን መቆጣጠር አቅቶት ጸያፍ ዘለፋን ሲያሰማ ራሱን አጋልጧል። ማህይሙ ሽመልስም ጳጳሳት ላይ የደነፋውን ዛቻው ማንነታቸውን ግልጽ አድርጎ አሳይቷል። ከእንግዲህ ጃንሆይ ምን አጠፉ? ሚኒስትሮቹ እንጂ ኮሎኔሉ እኮ አይደለም ጽንፈኛ ተከታዮቹ እንጂ የሚለው መሸፋፈኛ ተቀዶ ተበጣጥሶ ከትቢያ የተጣለ ሆኗል። የወያኔን ቡትቶ ባንዲራ ማውለብለቡ እንዲሁ ቢያከት ምንኛ ደስ ባለ። ራሳቸው ላይ ያመጡት ቀውስ ግልጽ ያደረገው ያረጋገጠው አንድ አብይ ጉዳይ ይህ ከላይ የጠቀስነው ግልጽ የሆነው የኮሎኔሉ ጉዳይ ነው። ጥበቱ ቀጣቷል። ራሱን የሚያመው ራስ ወዳድነትና ፍቅር እርካታን አላመጣለትም። ታላቅ ልብ አልቢልም ርካሽና ዋጋቢስ የሚለው በመብዛቱ ናላው ዞሮበታል። ከኔ በላይ ሁሉን አዋቂ ለአሳር ያለው ክብርን ሳይሆን መሳቂ አድርጎታል። ይህን በተረዳ ቁጥር ይበልጥ ራሱን ይስታል። እሱና ጥቂት ተከታዮቹ ብቻ የህዝብን ስም እየተጠቀሙ የግል ጥቅማቸውን እንደሚያራምዱ ሁሉም ተገንዝቧል። ወደ ፍጹም አምባገነንነት መጨለል ያለውን ፍላጎት የራሱን ማጋሮች ሊዋጥላቸው አልቻለም። አሜሪካና አረቦቹ በላዩ ላይ ተኪ እየፈለጉበት እያሴሩበት ነው መባሉንም እየሰማ ጥላውን የሚፈራ ሰው ሆኖ እየመጣ ነው መባሉ ገላጭ ነው። ከ27 ዓመት በላይ ወያኔን ታማኝ ሆኖ ያገለገለ ኮሎኔል ከጠባብ ብሔረተኝነት ከጸረ ኢትዮጵያነት የተቆራኘ ለመሆኑ ያለፉት 4 ዓመታት በግልጽ ያሳዩ ከመሆናቸው ባሻገር የኮሎኔሉ አደናጋሪ ልፈፋ ተነቅቶበት አሁንም ግብሩንም እሱንም የሚጠላው ሰው ብዙሃኑ መሆኑ ተረጋግጧል። ኮሎኔሉ የተሰየመው ለሀገር ደህንነት ሳይሆን ለግል ስልጣኑና ለጸረ ኢትዮጵያነት መሆኑ ክርክርን ጋባዥ አልሆነም። ሲነሳም የችግሩን እምብርት ህገ መንግስት ተብዬ አትንኩ ማለቱ፣ የወያኔን የክልል የጎጥ ፖለቲካ መጠበቁ፣ ግዳይን በጋቢሳ በስም ብቻ መመተካቱ፣ የተረኝነት ስግብግብነትን በማስፈኑ ወዘተ ከሱም ሆነ ካገዛዙ ለህዝባችን የሚበጅ አይገኝም ብለን ከጠዋቱ ያጋለጥነውና ያወገዝነው በመሆናችን አገራዊ ግዳጃችንን በመወጣታችን ለግል ጥቅም ተገዢ ሆነን ባለመገኘታችን እንኮራለን። እስቲኛም እንዲሁ የሚሉን ሀቅን መሰረት አድርገው ይብዙና እንያቸው። ሃይማኖት የግል ነው አገር የጋራ ነው በተባለው መሰረት መንግስትና ሃይማኖት የተለዩ መሆን አለባቸው ስንል የቆየነው ትክክል መሆኑን ድርጊታቸው ሳይወዱ አረጋግጧል። የቆጵሮስን የቄስ ፕሬዝዳንት፣ የአውሮፓን ክርስቲያን ዴሞክራት ፓርቲዎች፣ የቫቲካንን አፍቃሪ ሙሶሎኒ የፖለቲካ፣ የኢራንን የሃይማኖት አያቶላ አገዛዝ፣ የምዕራቡን ጸረ እስላም አቋም፣ የአይሲስና ጽንፈኞችን አቋምና ድርጊት ወዘተ አጥብቀን የተቃወምነው ከዚሁ ሃይማኖትና ፖለቲካን ይለይ ከሚለው አቋማችን ተነስተንም ነው። በየካቲት 66 የሃይማኖት እኩልነት እውን ይሁን አድሎ ወይም መለያየት ያብቃ በሚልም የተደረገውን ተቃውሞ መደገፋችንም ታሪክ ይዘክረዋል ይመሰክራል። ደርግ አቡነ ቴዎፍሎስን አንቆ ገድሎ በተዋህዶ ቤተ ክህነት ላይ ህገወጥ ጫናውን ጥሎ ነበር። ወያኔም እንዲሁ የራሱን ግፊትና ተጽዕኖ ማድረጉና ካድሬውን ሊቀጳጳስ ብሎ መሾሙ የታወቀ ነው። ኮሎኔሉም በዚያው ጸረ ኢትዮጵያ ቦይ የሚፈስነውና ቤተ ክህነትን ሲኖዶሱን በብሔሩ ከፋፍሎ የቄሮና ባለሜንጫውን የገደል ማሚቴ ዲያብሎስ አቡን ብሎ ሊሾምና ሲኖዶሱን በብሔር ሊከፋፍል ተነስቶ አገርን እያመሰ ነው። ከዚህ ድርጊታቸውና ሰይጣናዊ ስምሪታቸውም ነቅነቅ የሚሉ አይሆኑም። ያፈገፈጉ ቢመስሉም እንኳ ሳባርጎ ሊወነጨፉ እንጂ ሊቀየሩና ስህተታቸውን ሊያርሙ አይደለም። ኮሎኔሉ እየባሰበት ሲሄድ ጨርቁን ጥሎ እርቃኑን እየተወራጨ ነው። አላምንህም ካልተባለ በቀር ጸረ ተዋህዶ ጸረ ኢትዮጵያ ነኝ ብሎ በግልጽ እየተናገረ ነው። ከንቲባ ያላትም አዲሲቷ እቴጌ ሙስና መሆኗን በግልጽ በአጭር ጊዜ አሳይታለች። ሽመልስ ተብየውማ የጠባብ ጠባብ ድፍንቅል መሃይም መሆኑን ደጋግሞ አሳይቷል። ሸኔ ሆነን ወዘተ ሁሉም ቅራቅንቦች በተበሱ እንጂ አልታደሱም። ጥርት ብሎ ያለ ልዩነትና ቅራኔ ነው። ባንድ በኩል ኢትዮጵያ አገር ባይ አገር ወዳድና ለውጥ ፈላጊ ኃይሎች፣ በዚያኛው ወገን ደግሞ የጠባብ ብሔረተኛ መንጋና አገር አጥፊዎች። ኮሎኔሉ ከአገር አጥፊዎችና ዘረኞቹ ጎራ ነው። የኢትዮጵያ ጠላት ነው። ከህዝብ ሁሉ የተቃረነ እኩይ ነው። ይህን በአሁኑ ጊዜ አስረግጠን ክርክርን መጋፈጥ አልነበረብንም። በደም ግልጽ ሆኖ ይታያልና አልታደልንምና ዛሬም ተደናግረው አገርን የሚጎዱ አሉና ደግመን ደጋግመን ማስረዳቱ የግድ ሆኖብን አለ። በባድሜም ከዚያም በፊትም በወሳኝ ወቅቶች የወሰድናቸው ትክክለኛ አቋሞች ትምህርታዊ ሊሆኑ በቻሉ ነበር። በታሪክ አጋጣሚዎች ሁሉ ሸብረክ ደከም የሚሉ አልጠፉምና ግዳጃችን የሚያራራ ሆነ። አገዛዙ ዛሬ ኢትዮጵያን ከፋፍሎና ፈራርሶ ሊያጠፋ ሲሮ እንደተነሳ በጣም ግልጽ ነው። ቤተክርስቲያን ላይ ዘመቻው የዚህ ዘመቻ አንዱ አካል ነው። ህዝብ በብዛት የሚከተለውንና የህዝብን አንድነትና አብሮነት የሚገልጸውን ሃይማኖት ዘረኞቹ ካፈረሱ የአገር ብተናው ተልእኳቸው ሰመረ፣ ተሳካ ማለት ነው። ለዚህም ነው ይህን ዘመቻ በጋራ ማሰናከል ግዴታችን ሆኖ የሚገኘው። ነግበኔ ነውና ሁሉንም ሃይማኖቶች የሚመለከት ሴራና ዘመቻ ነው። ነግበኔ ነውና አገዛዙ እየነጠለ ሲያጠቃ ተነጥሎ ሰለባነት ስህተት ነው። በጋራ እንብኝ ማለት ያሻል መባሉም ትክክል ሆኖ ይገኛል። ያገዛዙ ድንፋታ የወረቀት ነብር አስፈሪነት ያህል ነው። ፊኛ ቢፈነዳ በርጋጊ ናቸው። ኃይል ግን የሰፊው ህዝብ ነው። ህዝብ ደግሞ ኮሎኔሉና አገዛዙን ተጻራሪ ነውና ወዮላቸው ለህዝብ ጠላቶች የሚባልበት ጊዜ ደርሷል። ተባብረን ጭፍን ዘረኞችን እናውድም። ኢትዮጵያና ኢትዮጵያዊነት አቸናፊ ናቸው።
I'm gonna ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለስራ ቁጥር 7 ሰኔ ሐምሌ 2006 ዓመተ ምህረት ጽንፈኝነትን ተከላክለን አንድነታችንን እንገንባ። በቅርቡ በተለያዩ ጊዜያት በሀገራችን የተከሰቱት ሁኔታዎች በአገር ሉዓላዊነትና በህዝባችን አንድነት ላይ አደጋ ያንዣበበ መሆኑን ያመለክታሉ። ከቤኒሻንጉል፣ ከጋምቤላ፣ ከወለጋና ከሌሎች ቦታዎች የአማራ ብሔረሰብ አባላት በዘር ሐረጋቸው ብቻ ከተወለዱበትና ረጅም ዓመታት ከኖሩበት አካባቢ እየተጠረጉ እንዲወጡ መደረጋቸው፣ በባህር ዳር ከተማ በእግር ኳስ ውድድር ወቅት በደጋፊዎች መካከል የነበረውን አለመግባባት ተከትሎ በአማራና በኦሮሞ ዜጎች መካከል በየቦታው ግጭቶች መከሰታቸው፣ በቅርቡ የተወሰኑ አካባቢዎችን ወያኔ ከአዲስ አበባ ጋር ለማጠቃለል ያወጣውን እቅድ በመቃወም የተደረጉት እንቅስቃሴዎች ሁሉ በብሔር ብሔረሰብ ፖለቲካ ላይ የተመሰረቱ መሆናቸው ያለፈ ታሪክን በማስታወስም ሆነ የፈጠራ ታሪክን በማዘጋጀት ከሁሉም አቅጣጫ በተለያዩ ብሔር ብሔረሰቦች ላይ የቂምና የጥላቻ ዘመቻ በሰፊው እየተካሄዱ መሆናቸው እና ሌሎችም ሆን ተብሎ ሆነ በዘፈቀደ በገዢው መደብና በጽንፈኞች የሚደረጉ ድርጊቶች ወደፊት በአገራችን ሉዓላዊነትና በህዝባችን አንድነት ላይ ሊመጣ የሚችለውን ከባድ አደጋ የሚጠቁሙ ናቸው። ይህን ጉዳይ ከዚህ በፊት በተደጋጋሚ አንስተን የተቸንበት ቢሆንም ጉዳዩ አሁንም በጥሞና እንዲታይና ወደ መፍትሄው ለመሄድ መነሻ ሊሆን ይችላል በሚል ይህ የዴሞክራሲያ እትም በዚህ ላይ እንዲያተኩር አድርገናል። በቅድሚያ በተደጋጋሚ እንደተገለጸው ኢትዮጵያ ብዙ ብሔር ብሔረሰቦችን ያካተተች አገር መሆኗ የሚያከራክር አይደለም። የተፈጠረችውም አንዳንዶች እንደሚሉት የዛሬ 100 ዓመት በአጼ ምኒልክና በተከታዮቻቸው ሳይሆን ለዓመታት በተካሄዱ የህዝቦች በይነ ግብ ማለትም በንግድ፣ በጦርነት፣ በግዛት ማስፋፋት፣ በሃይማኖት ማስፋፋት ወዘተ በተካሄዱ የእርስ በርስ ግንኙነትና ውህደት ነው። ይህም የጋራ አገር አንድ ህዝብ የሚለውን ስሜት በሁሉም ላይ ፈጥሮ ለረጅም ጊዜ ቆይቷል። የተለያዩ ብሔርና ብሔረሰቦች ባህላቸውና ቋንቋቸው ሳይከበር መቆየቱ እንዲሁም እንደ ሌሎቹ ሁሉ በገዢዎች መብታቸው ታፍኖ የኖረ መሆኑም አለየ ሊባል የሚችል ሀቅ አይደለም። ይህም የተለያዩ የተቃውሞ እንቅስቃሴዎችን አስከትሏል። በሀገራችን ምስቅልቅል ሁኔታዎችን ፈጥሯል። ለአንዳንዶቹም መገንጠል ምቹ ሁኔታን ፈጥሮላቸዋል። በዓለም ላይ በብሔራዊ መንግሥት ተዋቅረው በተለያዩ ስሞች የሚጠሩት አገሮች የተፈጠሩት በረጅም ዓመታት በጦርነት፣ በንግድ፣ በስደት ወዘተ አማካይነት በህዝብ መካከል በጠብም በፍቅርም በተደረገ የቅልቅል ብሎም መስተጋብር ሂደት ውስጥ ሲሆን በተለያዩ ቋንቋዎች የሚናገሩ ብሔርና ብሔረሰቦች ባሉባቸው አገሮች የጋራ አገር የሚለውን ስሜት በሁሉም ዜጎች ውስጥ ቀርጸው በህብረትና በአንድነት ሊኖሩ የቻሉት የሁሉንም ዜጎች መብትና ጥቅም ለማስከበር በመቻላቸው ነው። የብሔርና ብሔረሰብ መብት ካልተከበረ የህዝቦች አንድነትና ትብብር ሊፈጠር አይችልም። የአገር ሉዓላዊነትና አንድነትንም ሊያናጋ ይችላል። የአገር አንድነት በኃይል አይጠበቅም። የተወሰኑ ዜጎች የአገር አንድነት ይጠበቅ የሚል መፈክር በማሰማታቸው ወይም ጥረት በማድረጋቸው ብቻ የሚረጋገጥ አይደለም። የአገር አንድነት የብሔርና ብሔረሰቦችን ብሶትና ችግር በመካድ የሚገኝ አይሆንም። አምባገነን ኃይሎች ስልጣን ላይ ለመቀመጥ በሚያደርጉት ሴራና ማጭበርበርም የሚጠበቅ አይሆንም። የአገር አንድነት ሊጠበቅ የሚችለው ብሔር ብሔረሰቦች መብታቸው ተጠብቆ በቋንቋ፣ በባህል፣ በሃይማኖት ወዘተ መካከል እኩልነት ሰፍኖ የሁሉም ዴሞክራሲያዊና ሰብአዊ መብት ተከብሮና ተጠብቆ የጋራ አገር ለጋራ ጥቅም የሚለው ስሜትና በሁሉም ብሔርና ብሔረሰብ አባላት ላይ በሁሉም ቋንቋ ተናጋሪዎች እንዲሰፍ ይደረግ ነው። ይህ እውን ሊሆን የሚችለው ደግሞ የግለሰብ መብትንና የብሔርና ብሔረሰብ የወል መብትን ሚዛኑን በጠበቀ መልኩ ተግባራዊ ማድረግ ሲቻል ነው። የተለያዩ ቋንቋዎችን የሚናገሩ ወይም የተለያዩ ባህሎችና ልምዶች ያላቸው ህዝቦች በአንድ ላይ በሚኖሩበት አገር ውስጥ የብሔርና የብሔረሰብ ችግር በአግባቡ ካልተያዘና መፍትሄ ካላገኘ ልዩነቶቹ ወደ ግጭት፣ ወደማያባራ ጦርነትና ደም መፋሰስ እንዲሁም ወደ መከፋፈል የሚሄድበት ሁኔታ ሰፊ መሆኑ ከሀገራችንም ታሪክ ሆነ ሌሎች ብዙ ሀገሮች ካለፉበት ታሪክ ለመረዳት ችለናል። አሁንም እያየን ነው። ወደፊት ሊቀጥል እንደሚችል የሚያጠራጥር አይደለም። በንጉሱ ሆነ በደርግ ጊዜ ችግሩን የተረዱት ተራማጆች ብሔርና ብሔረሰቦች መብታቸው ይጠበቅ፣ የራሳቸውን እድል በራሳቸው ይወስኑ፣ ችግሮቹ በሰላማዊና በዴሞክራሲያዊ መንገድ ይፈቱ የሚሉ ጥያቄዎችን ያቀረቡትና ትግል ያካሄዱት ችግሩ የአገር ሉዓላዊነትንና የዜጎች አንድነትን በመሰረቱ የሚነካ በመሆኑ ነበር። አንዳንዶች ችግሩን ያመጡት ችግሩ ይፈታ ያሉት ተራማጆች ናቸው የሚል መሰረታዊ ክስ ቢሰነዝሩም ስጋውን ዛሬ ላይ ቆመን ስናየው በዚያን ወቅት ተራማጆቹ የጠየቁት ጥያቄ መልስ አግኝቶ ቢሆን ኑሮ አሁን የሚታየው ችግር በብዙ መልኩ ይቃለል ነበር። ለብሔር ብሔረሰብ ችግሮች መፍትሄው ዴሞክራሲያዊ ስርዓትን እውን ማድረግና የብሔር ብሔረሰብን ጥያቄ መመለስ ነው። ችግሩ በሰላም ሊፈታም ይችላል። ሁሉም ጉዳዮች ያለምንም ገደብ ውይይት እየተካሄደባቸው የጋራ ስምምነትና መግባባት ሲደረስባቸው ነው። ይህ ተግባራዊ ሊሆን የሚችለውም የግለሰብ መብት ሙሉ በሙሉ በተረጋገጠበት ዴሞክራሲያዊ ስርዓት ውስጥ ነው። ዴሞክራሲያዊ ስርዓት በግለሰብ ደረጃ ዴሞክራሲያዊ መብትንና ሰብአዊ መብትን ከማረጋገጥ በተጨማሪ በወል ደረጃ የብሔርና ብሔረሰብ መብትን በቋንቋ የመናገርና የማዳበር፣ የባህል መብት፣ አካባቢን የማስተዳደር መብት ወዘተ በማስጠበቅ አንጻር የሚቀርቡትን ጥያቄዎች ማስተናገድ ይጠበቅበታል። ወያኔ ስልጣን ሲይዝ እንደ ቅርጫ በቋንቋ የከፋፈለው ክልል ለብሔር ብሔረሰብ ጥያቄ መፍትሄ የሚሰጥ ሳይሆን በአገርና በህዝብ ደረጃ ውስብስብ ችግሮችን የሚቀፈቅፍ ነበር። በእርግጥም የተከሰተው ይኸው ነው። አገሪቷን በቋንቋ ክልሎች መከፋፈልና የይስሙላ ፌዴራል አስተዳደሮች መመስረት ህዝብን ከፋፍሎ ለመግዛትና አለጠንካራ ተቃዋሚ ስልጣን ላይ በአምባገንነት ለመቆየት ይረዳ እንደው እንጂ የብሔር ብሔረሰቦችን መብትም ሆነ ጥቅም አያስጠብቅም። የአገሪቷ ሉዓላዊነትን ሆነ የህዝቧን አንድነት እንዲጠበቅ አያደርግም። እንዲያውም ከጊዜ ወደ ጊዜ እየተጠራቀመና እየታመቀ የቆየው ችግር በአንድ ወቅት ፈንድቶ ህዝብን ወደማያቋርጥ ወደማያባራ የጦርነት ነበልባል ውስጥ ሊያስገባ ይችላል የሚለው ስጋት ጎላ ብሎ ይታያል። ይህ በወያኔና በተባባሪዎቹ ተንኮል ታቅሮ የተዋቀረውና ህዝብ በነጻነት አስተያየትና ውሳኔ ያልሰጠበት የቋንቋ ክልልና የይስሙላ ፌዴራል አስተዳደር መዋቅር አደገኛና ሊሰራ የማይችል መሆኑን ለማስረዳት አዋቂ መሆንን አይጠይቅም። ለመነሻ ወያኔ በቋንቋ ደረጃ ክልሎችን ከፋፍያለው ይበል እንጂ እያንዳንዱ ክልል አንድ ቋንቋ ተናጋሪ የሆኑትን ብቻ የሚያጠቃልል አይደለም። የደቡብ ክልል ለምሳሌ ከ10 በላይ የሚሆኑ የተለያዩ ቋንቋዎችን የሚናገሩ ዜጎች ያሉበት ሲሆን በቤኒሻንጉልና ጉሙዝ እንዲሁም በጋምቤላ ክልሎች ውስጥ የሚኖሩ ዜጎች አንድ ቋንቋ ተናጋሪ የሆኑ አይደሉም። ለአማርኛ ተናጋሪዎች አማራ፣ ለኦሮምኛ ተናጋሪዎች የኦሮሚያ ክልል፣ ለትግርኛ ተናጋሪዎች የትግራይ ክልል ተብሎ ይሰየም እንጂ በእነዚህ ሁሉ ክልሎች በቁጥር አነስተኛ የሆኑ የተለያዩ ቋንቋዎችን የሚናገሩ የሌሎች ብሔርና ብሔረሰቦች አባላት አሉ። ይህ በራሱ ችግር ነው። የሌሎች አገሮችን ተመክሮዎች ብንወስድም በቋንቋ ላይ የተመሰረተ የፌደራል አስተዳደር ለአገር ሉዓላዊነትና ለሕዝቦች አንድነት አደገኛ እንደሆነ እንረዳለን። ቋንቋን መሰረት ያደረገ የፌደራል አስተዳደርን ያስተናገዱ ጥቂት አገሮች አደገኛ ሁኔታ አጋጥሟቸዋል። ለረጅም ዓመታት በአምባገነን አገዛዝ ስር የቆዩ እንደ የቀድሞ ዩጎዝላቪያ፣ ቼኮስሎቫኪያና እንዲሁም በሶቪየት ኅብረት ስር የነበሩ ሪፐብሊኮችን አምባገነን የነበረው ማዕከላዊ መንግስት ሲፈርስ ወይም በሌላ ሲተካ ተገነጣጥለዋል። በተገነጠሉ ማግስት በራሳቸው ውስጥ ያሉ ውዳን ብሔረሰቦች በማመጻቸው ያልተቋረጠ ደም መፋሰስ ያጋጠማቸው መሆኑን ታይቷል። አፍሪካ ውስጥ በተለያዩ አገሮች በቅርቡ በደቡብ ሱዳን የደረሰውን ጨምሮ ይኸው ችግር ጎላ ብሎ ታይቷል። በአንድ አገር ውስጥ የሚኖሩ ዜጎች የተለያዩ ቋንቋዎች በመናገራቸው ብቻ በፌዴራልም ሆነ በሌላ ደረጃ የሚሰየሙ የአስተዳደር ክልሎች በቋንቋ መከፋፈል አለባቸው የሚል ሐሳብ አሳማኝ ሊሆን አይችልም። ዓለም ላይ የሚነገሩ ቋንቋዎች ከ6000 በላይ ሲሆን ዓለም በ6000 አገሮች ትከፈልም ወይም 6000 የሚሆኑ የፌዴራል አስተዳደር ክልሎች ይመስረቱ የሚል መከራከሪያ ማንንም ሊያሳምን የሚችል አይደለም። በአገራችንም ከ84 ቋንቋዎች በላይ ስለሚነገር 84 የቋንቋ ክልሎችና የፌዴራል አስተዳደሮች ይኑሩ የሚል ሐሳብ ተግባራዊ ሊሆን እንደማይችል ግልጽ ነው። አንድ ቋንቋ የሚናገሩ ዜጎች ሁልጊዜ በአንድ አገር ተጠቃልለው አይኖሩም። እንግሊዝኛ የሚናገሩ ዜጎች በእንግሊዝ፣ በካናዳ፣ በአሜሪካ፣ በአውስትራሊያና በኒውዚላንድ እንዲሁም በሌሎች ቦታዎች ይኖራሉ። አረቦች በ20 አገሮች ውስጥ ይኖራሉ። ከነዚህ ውስጥ አንዳንዶቹ ኩታ ገጠም በሆኑ አካባቢዎች ነው። በብዙ አገሮች የፌደራል አስተዳደር ክልሎች ቋንቋን መሰረት ያደረጉ አይደሉም። ለምሳሌ ስዊዘርላንድ 4 የተለያዩ ቋንቋዎች ጀርመንኛ፣ ፈረንሳይኛ፣ ጣሊያንኛ እና ሮማንስ የሚነገርባት አገር ስትሆን ካንቶን ተብለው በሚጠሩ 26 የፌደራል የክልል ግዛቶች ውስጥ ተበትነው ይገኛሉ። በስዊዘርላንድ የተለያዩ ቋንቋ ተናጋሪዎች በራሳቸው ቋንቋ የመናገር ባህላቸውን የማዳበር ራሳቸውን በራሳቸው የማስተዳደር መብት ቢኖራቸው በአንድ የአስተዳደር ክልል ውስጥ የተወሰኑ አይደሉም። በርካታ ብሔረሰቦችን አስተናግዳ የያዘችው ህንድም ያሏት ፌዴራል ክልሎች የተከለሉት ቋንቋን ወይም ብሔርና ብሔረሰብን መሰረት አድርገው አይደለም። በህንድ ለምሳሌ ከ780 የተለያዩ ቋንቋዎች የሚነገሩ ብሔርና ብሔረሰቦች ያሉ ሲሆን አገሪቷ በ29 የፌዴራል አስተዳደሮችና 7 በሚሆኑ የአንድነት ግዛቶች ተከፋፍላለች። አከፋፈሉ ቋንቋን መሰረት ያደረገ ሳይሆን አካባቢና ኢኮኖሚያዊ ሁኔታዎችን መሰረት በማድረግ የተዋቀረ ነው። ስለሆነም ብዙ አገሮች የፌዴራል አስተዳደር አካባቢዎች የተከለሉትን ቋንቋን ወይም ብሔር ብሔረሰብን መሰረት በማድረግ አይደለም። በቋንቋ ላይ የተመሰረተ የክልል አስተዳደር በማዕከል ስልጣን የያዘው አምባገነን ኃይል እስከሆነ ድረስ የብሔርና ብሔረሰብ መብትን በተሟላ መልኩ የማያስጠብቅ ከመሆኑም በላይ ለሕዝቦች አንድነትና ከአገር ሉዓላዊነት አንጻር ጉዳቶች እንዳሉት መረዳት ያስፈልጋል። በመጀመሪያ ደረጃ በአንድ ክልል ነዋሪ የሆኑ ሌላ ቋንቋ ተናጋሪዎችን እንደ ባዕድ ማየት ይመጣል፣ ጠራርጎ ለማስወጣትም እንቅስቃሴ ይደረጋል። ሁለተኛ፣ በቅድሚያ ለክልሌ ለብሔረሰቤ የሚለው ስነ ልቦና ስር ሲሰጥ ሌሎች ክልሎች የማሰብና ወገንተኛ የመሆን ስሜትን ያጫጫል። እዚህም ምሳሌ ሊሆን የሚችለው በቅርቡ በአዲስ አበባ ዙሪያ የተወሰኑ ክልሎችን ወደ አዲስ አበባ ክልል ለመጠቅለል ወያኔ የወሰደው እቅድ በመቃወም በኩል የተፈጠረው ክስተት ነው። በመጀመሪያ ደረጃ ወያኔ ከህዝብ ይሁንታና ከህግ ውጭ አርሶ አደሮችን የሚያፈናቅለውንና የሚያደህየውን እንዲሁም የወያኔ ባለስልጣናት ኪስ ማደለቢያ ሊሆን የታቀደውን ፖሊሲ መቃወም የማንኛውም ኢትዮጵያዊ ግዴታ ነው። ከፍተኛ ተቃውሞ አካሂዶ ድርጊቱን ማስቆም የሁሉም ኢትዮጵያዊ ኃላፊነት ነው። ዓላማው ግን ለምን አርሶ አደሮች ይፈናቀላሉ? ለምን አልህግና ለስምምነት መሬታቸው ይቀማል? የሚል መሆን አለበት እንጂ መሬት ከኦሮሚያ ክልል ወደ አዲስ አበባ በመጠቃለሉ መሆን የለበትም። አዲስ አበባም ሆነ የኦሮሚያ ክልል የኢትዮጵያ ንብረቶች ናቸውና። ኦሮሚያ ክልል የተነሳው ተቃውሞ ለምን መሬት ከኦሮሚያ ክልል ይወሰዳል የሚል ብቻ በመሆኑ ተቃውሞ በሌሎች ብሔርና ብሔረሰቦች አልታጀበም። መሰረቱ ብሔራዊ ስሜትነትን ቀስቅሶ ጉዳዩ ሁሉም በባለቤትነት ወስዶ ተቃውሞ ማድረግ ሲገባ ይህ ሳይሆን ቀርቷል። ይህ ክፍተት የክልል ስሜት የፈጠረው ነው። ሶስተኛ፣ የቋንቋ ክልል በብሔርና ብሔረሰብ መካከል የማያቋርጥ ጥላቻንና ልዩነትን ያስፋፋል። ዜጎች ለመብታቸው በአንድ ላይ እንዳይታገሉ ጋሬጣ ይፈጥራል። የመገንጠል ስሜትን ያጠናክራል፣ ለመገንጠልም ምቹ ሁኔታን ይፈጥራል። ወያኔ በፈጠረልን የክልል ስነ ልቦናዊ ጉዞ መጓዙን ከቀጠል የብሔር ብሔረሰብ መብት ቢጠበቅም ሆነ ሁላችንም የምንፈልገውና የምንታገልለት ዴሞክራሲያዊና ሰብአዊ መብታችን ሊከበርልንና እውን ሊሆን አይችልም። ወያኔ የክፍፍል ፖሊሲውን እያጠናከረ በአምባገነንነት መግዛቱን ይቀጥላል። እኛም እንደታፈንን እንኖራለን። ተደጋግሞ እንደተነገረው ወያኔ የቋንቋ ክልሎችን አዋቅሮ ተግባራዊ እያደረገው ህዝብን በመከፋፈልና በማዳከም በስልጣን ላይ ሊቆይ የሚችልበትን ጊዜ አስተማማኝ ለማድረግ ነው። ይህን የሚያደርገው በአስተዳደራዊ ወይም ፖለቲካዊ ሴራ ብቻ አይደለም። ጽንፈኛ አመለካከት ያላቸውን በቀጥታም ሆነ በተዘዋዋሪ መንገድ በመደገፍና በማንቀሳቀስ ጭምር ነው። ጽንፈኛ አመለካከት ያላቸው ክፍሎች ያለፈ ክስተትን በማስታወስ በብሔር ብሔረሰብ መካከል የበቀል እርምጃ እንዲወሰድ ይቀሰቅሳሉ። ጥላቻን በማስፋፋት ህዝብ ወደ አንድነት እንዳይመጣ ይጥራሉ። በአንድ ጽንፍ ምኒልክ ኦሮሞን ጨፍጭፏል፣ ስለሆነም አማራን ማጥፋት አለብን የሚለውና በሌላ ጽንፍ የኦሮሞ ህዝብ ወደ መጣበት ወደ ማደጋስካር ጠርገን እናስወጣለን ወዘተ የሚሉት የጥላቻና የክፍፍል ቀስቀሳዎች በጠባብና ጽንፈኛ ብሔረተኞች የሚስተጋቡ ሲሆኑ ቤንዚን ተርከፍክፎባቸው እንዲቀጣጠሉ የሚደረጉት በወያኔ ነው። ይህን መገንዘብና ጽንፈኞችን ሁሉ መታገል ያን የአገር አድን ትግሉ ዋና አካል ነው። ቋንቋን መሰረት ያደረገው የክልል ፌዴሬሽን የብሔር ብሔረሰብ መብትን በተሟላ መልኩ ማስጠበቅና አለማስጠበቁ አከራካሪ ቢሆንም ሁሉም ብሔር ብሔረሰብ ዜጎች በግለሰብ ደረጃ ሰብአዊና ዴሞክራሲያዊ መብታቸው በአምባገነኑ ጨካኝ ቡድን የታፈነ መሆኑ ግን አለ የሚባል አይደለም። ሁሉም ወያኔ አምባገነን አገዛዝ እየማቀቁ እየተረገጡ ይገኛሉ። ነፃነታቸውን ያጡት መብታቸውን የተገፈፉት ሁሉም ናቸው። ሁሉም በአንድ ላይ እስካልተነሱ ድረስ ደግሞ በአምባገነን ስር መማቀቁ ይቀጥላል። መገንጠልን እንደ ብቸኛ አማራጭ በመውሰድ ትግል እናካሄዳለን የሚሉ ጽንፈኛ ብሔረተኞች የሚያካሂዱት እንቅስቃሴ በአገርና በወገን ላይ የሚቀፈቀፈው ችግር ከባድ መሆኑን መረዳት አለባቸው። መገንጠል ለብሔር ብሔረሰብ ጥያቄ በራሱ መፍትሄ ሊሆን እንደማይችልና ለሕዝቡም ሰላምና ዴሞክራሲ እንደማያስገኝ ሩቅ ሳንሄድ ከኤርትራ ሁኔታ መረዳት የሚቻል ይመስለናል። ለመገንጠል የሚንቀሳቀሰው ክልል በውስጡ የተለያዩ ቋንቋ ተናጋሪ የሆኑ ዜጎችን እስከያዘ ድረስና በረጅም ጊዜ እርስ በርስ ግንኙነት እርስ በርሱ የተዛመደውና የተጋመደው ሕዝብ በአካባቢው ነዋሪ እስከሆነ ድረስ መገንጠል ያልተቋረጠ ግጭትንና ጦርነትን ሊያስከትል እንደሚችል ከወዲሁ መገመት ያስፈልጋል። መፍትሄው ምንድን ነው የሚለው ተገቢ ጥያቄ ነው። ይህን ከመመለስ በፊት የወደፊቱን ሁኔታ በመላምትም ቢሆን መዳሰሱ ለሚኖረን ግንዛቤና መውሰድ ለሚኖርብን እርምጃ ጠቀሜታ ይኖረዋል። ምን ሊከሰት ይችላል የሚለው በትክክል መናገር ቢያስቸግርም ከሁለት ሁኔታዎች አንደኛው ሊፈጠር እንደሚችል መገመት ይቻላል። ወያኔ ውስጣዊ አንድነቱን ጠብቆ የወታደራዊውንና የፖለቲካዊ በላይነቱን ይዞ የክፍፍል ሴራውን ተግባራዊ አድርጎ መቀጠል ከቻለ ለረጅም ጊዜ የኢትዮጵያን ሕዝብ መብት ረግጦ ስልጣኑን ጨብጦ ይቀጥላል። በተበታተነ የሕዝብ ክፍፍል ወይም በውስጣዊ ችግር ምክንያት ስልጣኑ ከተንኮታኮተ የኢትዮጵያ ሕልውናና አንድነት ከአደጋ ነፃ ሊሆን ይችላል ብሎ መገመትም ይከብዳል። መፍትሄው የሚገኘው በሁሉም ወገን የሚገኙ ጽንፈኛ አመለካከቶችን አስወግዶ በአብይ ጉዳዮች ላይ ተስማምቶ በጋራ መንቀሳቀስ ይቻል ነው። ለሁሉም ብሔረሰቦች እንዲሁም ለሀገሪቷ ሰላም ዴሞክራሲና ፍትህ የሚገኝበትን ሁኔታ መሻት ሁሉም አገሬ ወገኔ የሚለውን አመለካከት በልቦናው አስርጾ እጅ ለእጅ ተያይዞ የሚነሳበትን መንገድ መፍጠር ነው። ኢትዮጵያ ውስጥ ብሔርና ብሔረሰብ የለም። የሚጠየቀው የመብት ማስከበር ጥያቄ አግባብነት የለውም ወይም መብትን መጠየቅ ጸረ ኢትዮጵያዊነት ነው፣ ጸረ አንድነት ነው ብሎ ብሔርና ብሔረሰቦች ላይ መዝመት የወቅቱን የኢትዮጵያን ሁኔታ ያላገናዘበ ከመሆኑ ባሻገር ለኢትዮጵያ ሕዝብ አንድነትና ለአገሪቷ ሉዓላዊነት አደጋን የሚጋብዝ ነው። ይህንን ጽንፈኛ አመለካከት የሚገቡ ወገኖች በብርቱ እንዲያስቡበትና አመለካከታቸውን እንዲቀይሩ አበክሮ መታገልና መስራት ያስፈልጋል። ራስ ቋንቋ ለመናገር የራስ ባህል እንዲከበር መጠየቅ፣ ራስን በራስ ለማስተዳደር መንቀሳቀስ የሚነቀፉ ወይም የሚፈሩ መሆን የለባቸው። እነዚህ ጥያቄዎች በትክክል በስራ ከዋሉ ብሔርና ብሔረሰቦች መካከል ያለው የእኩልነት ስሜት የሚረጋገጥበት፣ ብሔርና ብሔረሰቦችን ይበልጥ የሚያዛምድበትና የሚያያይዝበት ሁኔታ ይፈጥራል። አገራዊ ስሜት በሁሉም ላይ እንዲሰርጽ ያደርጋል። የብሔራዊ ቋንቋ ጥያቄም ልዩነት የሚፈጥር መሆን የለበትም፣ በህዝብ ስምምነት መሰረት መሆን አለበት እንጂ። በአንድ አገር ሁለት ወይም ከዚህ በላይ ብሔራዊ ቋንቋዎች ሊኖሩ ይችላሉ። ዋናው ነገር የብዙሃኑ መገናኛ ለመሆን ብቃት ማግኘቱና ብዙሃኑ የሚፈቅዱት መሆኑ ላይ ነው። አማርኛ ብሔራዊ ቋንቋ በመሆኑ አማራው ሌላውን ሊጨቁን ይችላል ወይም በሌላው ላይ የበላይነት አለው የሚለው አመለካከት ጊዜ ያለፈበትና ተጨባጭ ሁኔታውን የማያገናዝብ ነው። ብሔራዊ ቋንቋ ህዝብን እርስ በርስ የሚያገናኝ የመግባቢያ ቋንቋ ነው። እንግሊዝኛ በታሪክ አጋጣሚ በተለያዩ ወቅቶች በተለያዩ ሀገሮች በመስፋፋቱ ዛሬ አብዛኛውን የዓለም ክፍል የሚያገናኝ ዓለም አቀፍ ቋንቋ ሆኗል። አማርኛም ብሔራዊ ቋንቋ ሊሆን የቻለው በታሪክ አጋጣሚ ነው። ባኑ በአሁኑ ወቅት አማርኛ ብሔራዊ ቋንቋ የሆነው በአማሮች ብቻ ሳይሆን በብዙዎች ብሔር ብሔረሰብ አባላት ተደግፎ ነው። ከብሔራዊ ቋንቋነት አልፎም በአካባቢው ህዝብ ፍላጎት ስምምነትና ውሳኔም በተወሰኑ ክልሎች ዋና የክልል ቋንቋ ሆኖ በማገልገል ላይ ይገኛል። ነገ ኦሮምኛ ወይም ሌላ ቋንቋ ተጨማሪ ብሔራዊ ቋንቋ እንዲሆን ሐሳብ አቅርቦ የብዙሃኑ ኢትዮጵያውያን ህዝብ ፍላጎትና ውሳኔ የሚያገኝ ከሆነ ይህ ጉዳይ ክርክር ሊያስነሳም ሆነ የልዩነት ነጥብ ሊሆን አይገባም። ሁለትም ሶስትም ብሔራዊ ቋንቋዎች በአንድ አገር ውስጥ መነገር ይችላሉ። በሌላው ጽንፍ መገንጠልን እንደ መፍትሄ የሚያቀነቅኑ እንዲሁም ክልልን ወይም ብሔር ብሔረሰብን ከሀገርና ከወገን የሚያስቀድሙ ብሔር ብሔረሰብን ከሀገር ነጥለው የሚያዩ ጽንፈኞች የያዙት አመለካከት አደገኛ መሆኑን ተረድተው አመለካከታቸውን እንዲያስተካክሉ መገፋፋትና መታገል ያስፈልጋል። የሚያቀነቅኑት ሐሳብ ተግባራዊ ቢሆን እንኳ ከፍተኛ ቀውስንና የረጅም ዓመታት ደም መፋሰስ ሊያስከትል እንደሚችል ሳይሰለቹ ማስገንዘብ ያስፈልጋል። የአንድ ብሔር ብሔረሰብ አባልነትን ከኢትዮጵያዊነት ነጥሎ የማየትን አመለካከት ለማረምና ለማስተካከል ትግል ማካሄድ ያስፈልጋል። የአገር ዜግነት ማለትም ኢትዮጵያዊነትና የብሔር ብሔረሰብ አባልነት የሚነጣጠሉ አይደሉም። አንደኛውን አስቀድመን ሌላኛውን የምናስከትልበት ሁኔታም የለም። ሁለቱም የአካሎቻችን ክፍሎች ናቸው፣ ልንነጥላቸው አንችልም። በኢትዮጵያ ሕዝብ ላይ ከፍተኛ በደል ወንጀል እየፈጸመ ያለውን አስከፊውን የወያኔ አገዛዝ ለአንዴም ለሁሌም አሽቀንጥሮ ለመጣልና ሁላችንም መብታችን የሚከበርበት እኩልነታችን የሚረጋገጥበት ፍላጎታችን የሚሟላበትና አገራችንና ሕዝባችን በእድገትና በብልጽግና ጎዳና የሚራመዱበትን ስርዓት ለመፍጠር ጽንፈኝነትን አስወግደን እጅ ለእጅ ተያይዘን ትግላችንን እንቀጥል የሚለው ወቅታዊው የኢሕአፓ መልእክትና ጥሪ ነው። ይህን ተግባራዊ ለማድረግ ሁላችንም የድርሻችንን እናድርግ። የኢትዮጵያ ሕዝብ በትግሉ መብቱን ይቀዳጃል፣ አንድነቱን ያስከብራል።
ከሞላ ፋሽስቶ ያቆየ ፍስኔ ዛሬ ለቆጠኝ እንደረከከ የለፋን ለቆጋ እንደውከ ያለ ዘዘረ ናትመረክ ማረሻው ምንሽር መጎልጎያው ጓንዴ የሚለው ቀረርቶ ውሸት ነበር እንዴ?